በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ የሁለት ወገን ክርክር ሰሞንኛውን አነጋጋሪና አወዛጋቢ ጉዳዮች ይፈትሻል። የጊዜውን አበይት ጥያቄዎች ያነሳል። አገሪቱ ያለችበትን ሁኔታና ቀጣውን አቅጣጫ በሚመለከቱ ጉዳዮች ላይም ጠበቅ ያለ ነገር በፍሬ ነገሮች ላይ ያተኮረ ክርክር ይካብዛል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክሩን አቀራረብ የሚጠቁመውን ማሳሰቢያውን በማስቀደም እንግዶቹ ራሳቸውን ወደሚያስተዋውቁበት ይወስደናል። መልካም ቆይታ።
እንግዶቼ እንኳን ደህና መጣችሁ። እንደምትከራከሩበት ርዕሰ ጉዳይ ክብደት ከነ ልዩነቶቻችሁ አሁንም ድረስ ለበረታ መከራና ችግር ስለተጋለጠው ህዝብ እንዲሁም ደህንነቷ አደጋ ላይ የወደቀች ሀገር ዕጣ ለመመርመር በሚጥር አቀራረብ ነገሮችን በቅጡ ለመመዘን መጪውንም የተሻለ ለማድረግ ያግዙ ይሆናል በሚትሏቸው ሐሳቦች ላይ ትኩረት አድርጉ ዘንድ አሳስባለሁ። የሐሳብ ልዩነቶቻችሁንም በመከባበር ፕሮግራሙን ጣባይ በሚመጥን አቀራረብ እንድትለዋወጡ ጋብዛለሁ። ፍሬያማ ክርክር እንደሚሆኑ ተስፋ አድርጋለሁ። ትውውቁን እናስቀድም። ራሳችሁን በገዛ አንደበታችሁ ባጭሩ ለአድማጮች እንድታስተዋውቁ ልጋብዝ። ያላችሁበትን ቦታ፣ በወቅቱ ጉዳይ፣ የምታደርጓቸውንም እንቅስቃሴዎች ጨምሮ። አቶ ዮሐንስ ከርሶ ልጀምር።
አመሰግናለሁ አሉላ። ጤና ይስጥልኝ አቶ ነቢዩ። ዮሐንስ አብርሃ እባላለሁ። የቀድሞ የኢትዮጵያ ዲፕሎማት፣ አሁን በካናዳ እገኛለሁ። የትግራይ መንግስት ወክሎ በውጭ የሚንቀሳቀስ ተወካይ ኮሚቴ አለ። የዛ ኮሚቴ አባል ሆኜ የኮሚኒቲ ስራዎች፣ አድቮኬሲ እና የዲፕሎማሲ ስራዎች ላይ እንቀሳቀሳለሁ።
አመሰግናለሁ አቶ ነቢዩ።
ይስጥልኝ። አመሰግናለሁ አቶ አሉላ። ወንድሜ አቶ ዮሐንስ ነቢዩ አስፋው እባላለሁ። የኢትዮጵያ አሜሪካ የእድገት ምክር ቤት አጋር መስራች እንደዚሁም የሃሽታግ ኖ ሞር እንቅስቃሴ አጋር መስራች ነኝ። ምኖረው በደንቨር ኮሎራዶ ነው። በተለያዩ ኮሚቴዎች እንደ ኤኢፓክ የመሰሉት ውስጥ በመስራት ለኢትዮጵያ ሕዝብ ፍትህ ከሚሟገጡት ወገኖች ውስጥ አንዱ ነኝ።
አመሰግናለሁ በድጋሚ እንግዶቼ። ኢትዮጵያ ያልተቋጨው ግጭት፣ አገሪቱ አሁን ያለችበት ሁኔታ፣ የተያዙ መንገዶች፣ ጥያቄዎችና ድህረ ጦርነት ኢትዮጵያ ክርክራችሁ የሚያተኩርባቸውን ጭብጦች ለመፈተሽ የምንሞክርባቸው ምዕራፎች ናቸው። ለመንደርደሪያም በይፋ የሚታወቁትን መሰረታዊ ሁኔታዎች ላስቀድምና ለየግል ግምገማችሁ እድል ልስጥ። አንድ፣ በጦርነቱ የህወሓት ኃይሎች ባለፉት 5 እና 6 ወራት ይዟቸው ከነበሯቸው በተለይም በቅርብ ወራት ዘልቀውባቸው ከነበሯቸው የአማራና የአፋር ክልሎች ሙሉ በሙሉ ወጥተዋል። የኢትዮጵያ ኃይሎች በአንድ በኩል ፈጽመዋል ባሏቸው፣ በሌላ በኩል ደግሞ ማድረግ ሲገባቸው አላደረጉም ባሏቸው ጉዳዮች በመተቸት በኢትዮጵያ መንግስት ላይ ከፍተኛ ዲፕሎማሲያዊና የምጣኔ ሀብት ጫና ስታደርግ ቆየችው ዩናይትድ ስቴትስ እና ኢትዮጵያ መሪዎች ፕሬዚዳንት ጆ ባይደን እና ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ተነጋግረዋል በስልክ። የኢትዮጵያ መንግስት በቅርቡ 6 የህወሓት የቀድሞ ከፍተኛ ባለስልጣናትን ጨምሮ እስር ላይ የነበሩ በርካታ የተለያዩ ድርጅቶች የፖለቲካ መሪዎችን ከእስር መልቀቁን አድንቀው የእርዳታ አቅርቦት ለተረጂዎች የሚደርስበትን መንገድ እንዲረጋገጥ የጠየቁበት እንዲሁም በጦርነቱ የኤርትራን ሚና በጎ አይደለም ያሉበትን ጨምሮ የተለያዩ ሀሳቦችን ማንሳታቸው ተገልጧል። የንግግራቸውም ዓላማ አዎንታዊ ያሉትን የጠቅላይ ሚኒስትሩን አንዳንድ እርምጃዎች ለማጠናከር ነው ሲሉ አንድ የዋይት ሀውስ ከፍተኛ ባለስልጣን የሁለቱም መሪዎች የስልክ ንግግር ተከትሎ ለጋዜጠኞች በሰጡት ማብራሪያ ላይ ተናግረዋል። በአንጻሩ የተለያዩ ወገኖችን ያነጋገረ እያወዛገበም ያለው እስር ላይ የነበሩት ግለሰቦች የተለቀቁበት ሁኔታ አለ። ከጠፋው የሰው ህይወት በተጨማሪ መጠነ ሰፊ ውድመት የደረሰበት ጦርነት ነው የምንነጋገረው። እነኚህን ሁሉ ይዞ ኢትዮጵያ እንደ ሀገር ያለችበትን የጦርነቱ አካሄድና ህዝቦቿ የሚገኙበትን አጠቃላይን የኢትዮጵያ የዛሬ ይዞታ እንዴት ነው የሚገመግሙት? አቶ ዮሐንስ እርሶን ላስቀድም።
በድጋሚ አመሰግናለሁ አሉላ። ሰፊ ርዕስ ነው የተነሳው። አንደኛ ኢትዮጵያ አሁን ወዳለው ሁኔታ እንድትደርስ ያደረሳት ምንድን ነው የሚለው፣ እንዲበረታ ያደረገውስ ምንድን ነው መጀመር አለ። ከዛ በኋላ ደግሞ እንዲፋፋም ያደረገው አለ፣ ምናልባት መቋጫው ይኖረው ይሆናል ወይ የሚሉ ነገሮች ጠቅለል አድርገን ስናይ ኢትዮጵያ ውስጥ በእኔ እይታ እስካሁን ያለው አለመናበብ፣ አለመስማማት በሁለት ጎራዎች መካከል የተያዘ ነው። አንደኛው ጎራ ማንነትን የማያከብር አንድ ብቻ አንድ ሆነን አንድ አይነትነትን ብቻ ይዞ የሚሄድ ሀሳብ አለ። በሌላ በኩል ደግሞ ብዙ ማንነት አለ። የብዙ ማንነት ሀገር እንደመሆኗ ኢትዮጵያ እነዚህን ማንነቶች ይዛ መሄድ አለባት የሚል በእነዚህ ሁለት አስተሳሰቦች የምትሳብ ሀገር፣ የምትናጥ ሀገር ነች ኢትዮጵያ። ባለፉት 30 ዓመታት በእኔ እምነት የሁሉም ማንነቶች ህልውና አክብራ ለመሄድ ሙከራ አድርጋለች። ተመልሶ አሁን ግን ያንን አካሄድ ያልተመቸው ኃይል ወደ ነበረው ወደ አንድ አይነትነት ለመውሰድ ሀገሪቱን ስለሞከረ የመጣ ችግር ነው። በሌሎች አካባቢዎች ተሳኩ። ከትግራይ እንቅፋት ስለገጠመው እንቅፋቱ የትግራይ ደግሞ አንገዛን የሚል እንቅፋት ስለገጠመ ወደዚህ ጦርነት ተገባ። ጦርነቱ እንደተባለው በጣም ደማፋሳሽ ነበረ። በጣም ብዙ ጉዳት ያደረሰ ለትግራይ ብቻ ሳይሆን ለተቀረው ኢትዮጵያም በርከት ያለ ጉዳት ያደረሰ ጦርነት ነበረ። አሁን ኢትዮጵያ ውስጥ ከማንኛውም ጊዜ በላይ ጦርነት የሚሰበክበት ከጫፍ እስከ ጫፍ አንድነትን ሳይሆን መለያየትን የሚሰበክበት ከጠቅላይ ሚኒስትሩ ጀምሮ ከአማካሪዎቻቸው ጀምሮ ከክልል ፕሬዚዳንቶች ጀምሮ ጦርነት የሚሰበክበት በህዝቦች መካከል የነበረው ግንኙነት እጅጉን የሻከረበት ኢትዮጵያ እንደ ሀገር ትቀጥላለች ወይስ አትቀጥልም የሚለው ክርክር ሰማይ የደረሰበት የኢትዮጵያ ኢኮኖሚ መሬት የወደቀበት ሁኔታ ከሁሉም በላይ ደግሞ ግን የኢትዮጵያ ሉዓላዊነት ከማንኛውም ጊዜ በላይ የተደፈረበት ኢትዮጵያ አሁን በኔ እይታ በኢትዮጵያውያን እጅ አለች ብዬ ለመውሰድ አልችልም። ሲቀድም የኤርትራ ኃይል አለ ኢትዮጵያ ውስጥ፣ ከዛ በኋላም ተጨማሪ የውጭ ኃይላት የሚጫወቱበት ገበያ ሆኗል ኢትዮጵያ የሚልመታል።
አቶ ነብዩ ወደ እርሶ ልለፍ። ተጨማሪ ጥያቄ ሳላክል ኢትዮጵያ በአሁኑ ወቅት የምትገኝበት ሁኔታ እርሶስ እንዴት ይገመግሙታል?
እሺ፣ እንደው ቀልጠፍ ባለ ሁኔታ ለመመለስ ከ27 ዓመት አስከፊ የጨለማ ጊዜ በኋላ ኢትዮጵያ ሕዝብ በቃኝ ብሎ የህወሓትን አገዛዝ ካስወገደ በኋላ ለሁለት ዓመት ያህል የዲፕሎማሲ የመነጋገር የህብረትና ነገሮችን በዲሞክራሲያዊ መንገድ የመፍታት እድል ነበር። ያን ሁሉ እምቢ ብሎ ልዩነቶችን በጦርነት ለመፍታት ህወሓት ጦርነት ካወጀ ጊዜ ጨምሮ ለ6-7 ወር ያህል በፊትም በምዕራባውያን ሚዲያ በምዕራባውያን መንግስት በተለይ በዩናይትድ ስቴትስ በመገዛት ብዙ ዳሜጅ ሲደረግ ቆይቶ አሁን በጁን በተደረገው የተኩስ አቁም ከዛ በኋላ ነገሮች ተገለባብጠው ህወሓት ጦርነቱን አባብሶ የአማራና የአፋር ክልሎችን በመውረር ወደ አዲስ አበባ ለማድረግ በሞከረው ድርጊት በጣም አስከፊ የሆኑ የህዝብ ጭፍጨፋ እልቂቶችን አሁን ገና እየቆጠርን ያለንበት ጊዜ ነው። ነገር ግን አሁን ያለንበት ጊዜ ህወሓት ራሱን ለዓለም ያጋለጠበት ጊዜ ነው። ተጠቂዎች እንደ አጥቂ ታይተው የቆዩበት ጊዜ አብቅቶ ህወሓት አጥቂ መሆኑ አሁን ህወሓት የፖለቲካ ቁማር የሚጫወትበት የትግራይን ህዝብ ማስተያዣ እንዳደረገው በአማራና በአፋር ህዝብ ላይ ደግሞ የሰራው አስከፊ ነገር ለዓለም የተጋለጠበት ጊዜ ላይ ነው ያለ ነው እና አሁን ለሰላም በሮች ክፍት የሆኑበት ጊዜ ነው። ነገር ግን እነዚህ ሰላሞች የሚመጡት ህወሓት ከህዝብ የበለጠ ራሱን ማየቱን አቆሞ የህወሓት መሪዎች ለሰላም ክፍት ቢሆኑ እና ለሰላም ራሳቸውን ማስወገድ ቢችሉ ወደ ሰላም የምንሄድበት በር የተከፈተበት ቦታ ላይ ነው ያለ ነው ገና የማየው።
መልካም። በሁለታችሁም በኩል በቀጥታ ጦርነቱን የሚመለከት ወይም አሁን ያለበትን ሁኔታ አላነሳችሁም፣ ወደ ኋላ ላይ እንመለስበታለን። ወደ ሰሞንኛው አነጋጋሪ ጉዳይ ልመልሳችሁ። ቀደም ብዬ በመግቢያው እንደጠቀስኩት ከቅርብ ቀናት ክንውኖች አንዱ የኢትዮጵያ መንግስት በቅርቡ በወሰደው ውሳኔ 6ቱን የህወሓት የቀድሞ ከፍተኛ ባለስልጣናት መፍታቱን ተከትሎ የተቀሰቀሰ ውዝግብና የተቃውሞ ድምጽም የአደባባይ ሁኔታ ነው። ካንጋፋዎቹ የህወሓት መስራቾችና የቀድሞ ድርጅቱ መሪዎች በይበልጥ የሚታወቁት አቶ ስብሃት ነጋ እና እንዲሁም እህታቸው ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ ወይዘሮ ሙሉ ገብረ እግዚአብሔርና አቶ ኪሮስ ሃጎስ ይገኙበታል። አቶ ዮሐንስ፣ ይሄ እርምጃ ለሶ ምንድነው አንድምታው? ድርጅታቸውስ እንዴት ተቀበለው?
በጣም ጥሩ። ጊዜን ቆጥም ባልከው አቶ ነብዩ ባነሱት ላይ አልሄድም። ምናልባት ጊዜ ካገኘሁ በኋላ አንድ ሁለቱን አነሳለሁ። አሁን ላነሳው ጥያቄ በቀጥታ ግን ሲጀምር የህወሓት ባለስልጣናት ሆኑ የህወሓት አባላት ወይም ደግሞ ሌላው የትግራይ ተወላጅ አዲስ አበባ ያለውም ከአዲስ አበባ ውጪ ለእስር የተዳረገው በግልጽ በማንነቱ ትግራዋይ በመሆኑ ብቻ ካልሆነ በስተቀር ወንጀል ሰርቷል ተብሎ አይደለም። አብዛኛው ወንጀል የሚሰራ ሰው የለም አይደለም እያልኩ ያለሁትም አብዛኛው የታሰረው ሰው ግን በማንነቱ ትግራዋይ በመሆኑ ብቻ ነው። ከመቶ ሺህ በላይ ሰው ነው የታሰረው። የመከላከያ የነበሩትን 17,000 ተጋሩ ጨምረህ ማለት ነው። እነዚህ በሙሉ የታሰሩት እና አቦይ ስብሃትም በማንኛውም የፖለቲካ አመራር ውስጥ አልነበሩም፣ የመንግስት አመራር ውስጥ አልነበሩም። ከተወገዱ ከአመራር በጣም ቆይቶ ነበር። ግን ታሰሩ ትግራይ በመሆናቸው ትግራይ ውስጥ በመገኘታቸው ማለት ስድስት ሰው የተፈታው የታሰረው ግን ጠቅሻለሁ ከመቶ ሺህ በላይ ሰው ነው ኢትዮጵያ ውስጥ በተለያየ ቦታ ሲፈቱ አሉላ የተቀመጡ አሉ። ከጠቅላይ አቃቤ ሕግ የወጣው ጽሑፍ እንደሚያሳየው በነጃዋር መስገብ የነበሩት በነስክንድር መስገብ የነበሩት ለሰላም ሲባል ሙሉ በሙሉ ተፈተዋል ይላል። እና አቦይ ስብሃት ስድስቱ ሰዎች የተፈቱት በእድሜና በጤና ምክንያት ነው የሚለው። ይሄ በግልጽ አንዱ የሚያሳየን ነገር ምንድን ነው? ከትግራይ ጋር ሰላም ለማድረግ ምንም አይነት ዝግጁነት እንደሌለ ነው። ከመንግስቱ ጀምሮ እስከ ታችኛው አካላት ማለት ነው። ሁለተኛው ከዚህ ጋር በተያያዘ አሁን ስድስት ሰዎች ተፈቱ እያልን ነው። ከመቶ ሺህ በላይ ሰው ታስረዋል እያልን ነው። ትግራይ እንደ ትግራይ ግን እንደ ህዝብ የትግራይ ህዝብ እንደ ክልል የትግራይ ክልል በሙሉ እስር ላይ ነው ያለው። ካለፈው ከሰኔ ወር ጀምሮ እስካሁን ድረስ ሙሉ በሙሉ ተዘግቷል። ሲዝ ላይ ነው በእንግሊዝኛው ትግራይ ያለበት ሁኔታ። አሁን እንደዚህ የተደረገው እስር ቤት መሆኑን ነው የምናውቀው። ትግራይ በሙሉ በእስር ቤት እንዳለ ነው የምናውቀው። እና አሁን የተደረገው ለይንሰል ተደርጓል። ለይንሰል የተደረገው ለምንድን ነው? ሰዎች እየፈታው ነው፣ የፖለቲካ እስረኞችን እየፈታው ነው የሚለው ምናልባትም በአንዳንድ የዋህ የትግራይ ተወላጅ ትንሽ ይሆናል ወይ የሚል አስተሳሰብም ለማስረት ተደርጎ የተደረገ ሊሆን ይችላል። ከሰላም አንጻር ካየ ነው ግን አሁን የተደረገው ነገር ጀምር በርካታ ያልተፈታ ሰው አለ። ሁለተኛ ትግራይ እንደ ትግራይ በሙሉ ታስሮ ነው ያለው። አሁንም ምንም አይነት እህል እንዳይደርስበት መድኃኒት እንዳይደርስበት ተደርጎ ስለዚህ ለይንሰል የተደረገ ነው። በተለይ ወደ ትግራይ ስንመጣ ያሁኑ የመስጠት ስራ ማለት ነው።
ወደ አቶ ነብዩ ከማለፌ በፊት ባጭሩ በቀጥታ የሚመልሱት ጥያቄ አቶ ዮሐንስ በመቶ ሺዎች ያሉት በታሰሩበት የስድስቱ መፈታት ከይስሙላ ያልፍም ብለዋል። በራሱ ግን እነኚህ ስድስት ሰዎች ቀደም እንዳሉት የእድሜና የጤና ሁኔታም ከግምት ገብቶ ከሆነ መፈታታቸው አዎንታዊ ገጽታ አለው ለርሶ?
አሁን እንደ እንትኑ ነው ማለት እኔ ደስ ይለኛል። ሰዎቹ መጀመሪያውን መታሰር ስላልነበረባቸው ሲፈቱ ደስ ይለኛል እንደ ሰው። ከፖለቲካ ጋር ከሰላም ጋር አያይዘህ ካየኸው ግን የእነሱ መፈታት አንድም እርምጃ ወደፊት አያስኬደም። ምክንያቱ ሲፈቱም ለይሁንታ ተብሎ እንኳን ለሰላም ብለን ነው የፈታናቸው የሚል የጠቅላይ አቃቤ ሕግ ጽሑፍ መስፈር ነበረበት። በህመም ምክንያት ነው የፈታናቸው አለ። በህመም ምክንያት የሚሰቃይ ደግሞ ግን በጣም ብዙ ሰው አለ፣ በአዲስ አበባም በሌላም በትግራይም እንዳለ ህዝቡ ማለት ነው።
መልካም አቶ ነብዩ በቀጥታ ወደ እርስዎ ነው የምመጣው። በአጋርነት የመሰረታችሁት ቀደም ብለው የጠቀሱት ኖሞር በበኩሉ ይህን አስመልክቶ ከትላንት በስቲያ ሐሙስና ትላንት አርብ መልሶ ባወጣው መግለጫ የሰፈሩ አንዳንድ ሀሳቦችን ልጥቀስና ይህንኑ መሰረት ያደረጉ ጥያቄዎችን ላስከትል። አንደኛ የኢትዮጵያ መንግስት የወሰደውን እርምጃ በከፍተኛ ቅሬታና በቅርበት መከታተላችሁን በማረጋገጥ ተቃውሟችሁን በመግለጽ ነው የምትጀምሩት። ለዚህም ምክንያት ያላችኋቸውን ትዘረዝራላችሁ። የጦርነቱ አጥንጣኝና ዋናው ጠንሳሽ ናቸው ያላችኋቸውን የስልጣን ቅርበት ወይም ተጽዕኖ በመጠቀም እጅግ ከባድ ሙስና የፈጸሙ ዘውግን ወይም የብሔርን ማንነት መሰረት ያደረገ መንግስታዊ ስርዓት የቀረጹና በህዝቦች መካከል መከፋፈልና ጥርጣሬ እንዲፈጠር ያደረጉ በዚህ ሁሉ ውስጥ ዋናው ተዋናይ ነበረው ያላችኋቸውን ቀደም ብዬ ያነሷቸውን አንጋፋውን የህወሓት የቀድሞ መሪ አቶ ስብሃት ነጋን ከስር መለቀቅ አስመልክቶ ባሰማችሁ ተቃውሞ በሰላም ይሁን በይቅርታ ወይም በምህረት ስም ህዝብ ፍትህ እንዳያገኝ ያደረገ እርምጃ ነው ስትሉ ነው አጥብቃችሁ የተቃወማችሁት። በመግለጫችሁ በእንግሊዝኛ ከሰፈረው ሐሳባችሁ ዋና ዋና የሚባሉትን ነው የተካከስኩት። ቀደም ብሎ አቶ ዮሐንስም እንዳልተቀበሉት ተከታትለዋል። እናንተም በዚህ መልኩ በጠንካራ ተቃውሞ ነው የተቀበላችሁትና ቀደም ብዬ ካነሷቸው ሐሳቦች ተጨማሪ የሚነግሩን ካለ ምንድን ነው ለእናንተ መሰረታችሁ? ምንስ ነበር መሆን የነበረበት?
ትክክል ነው። የእኛ አቋም በአጠቃላይም የመላው የህዝቡ አቋም የምንፈልገው ሰላምንና ፍትህን ነው። ሰላምን ለማግኘት ደግሞ ፍትህን መተው የለብንም። ፍትህን ለማግኘት ደግሞ ሰላምን መተው የለብንም። ሰላምና ፍትህ አብረው የሚሄዱ ናቸው። እነዚህ ከእስር የተፈቱ ሰዎች የፖለቲካ እስረኞች አይደሉም። በሚሊዮን የሚቆጠሩ ህዝቦች በስቃይ የዳረጉ በተለይ በሰሜን ኢትዮጵያ እንደዚሁም አጠቃላይ ኢትዮጵያ የምትባለውን አገር እኛ ስልጣን ካላያዝን እናፈርሳታለን ብለው ከውጭ ወራሪ የበለጠ ወንጀልን የፈጸሙ ሰዎች እንደዚሁ በቀላሉ ፍትህ እድል ሳይሰጥ መፍታት፣ በተለይ ደግሞ በዚህ ጊዜ አሁን በሰሜን ኢትዮጵያ ነፃ የወጡትን ስናይ በአማራ ክልል በአፋር ክልል አንድ ሆስፒታል የተረፈ የለም። ሆነ ብለው ሆስፒታል ፋርማሲ ትምህርት ቤት እየደመሰሱ ህፃናቶችን እንደ ሂውማን ሺልድ እየተጠቀሙ በአለም የሚዘገንን ድርጊት አድርገው ይሄን ቁስል ገና እያተምን እያለ በዛ መካከል እነዚህ ሰዎች ያለ ፍትህ ከስር ሲፈቱ በጣም ጉዳት ነው የሚያመጣው። እና ፍትህ ትከበር፣ ለሰላም ስንሰራ ፍትህን አሳልፈን መስጠት የለብንም ነው። በተለይ በአለም ደረጃ የሚያስከስሱ ዋር ክራይም የጦር ወንጀሎችን የፈጸሙ ሰዎች፣ እነዚህ ጦርነት ምክንያት የሆኑ ሰዎች፣ አሁን ኢትዮጵያ ላለችበት ትልቅ አደጋ ያደረሱ ሰዎች ይህንን መስጠቱ ምናልባት የምዕራብ ዓለሙ በተለይ ዩናይትድ ስቴትስ የህወሓትን በቀኝ አዙር ስለሚደግፉ ከእሱ ጋር የተነሳሳ የተገናኘ ነገር ከሆነ ደግሞ የበለጠ ትልቅ ስህተት እንደሆነ ነው ለመናገር የፈለግ ነው። ምክንያቱም ኢትዮጵያ አሁን ድል ላይ ነው ያለችው። ኢትዮጵያ ህዝቡ አንድ ላይ ነው። እንኳን ኢትዮጵያ አፍሪካ በሙሉ አንድ ላይ ሆኖ በፓን አፍሪካኒዝም ከኢትዮጵያ የቆመበት ጊዜ ነው። በዚህ ሰዓት ላይ ፍትህን አሳልፈን መስጠት የለብንም። ሰላምን ፍትህም በአንድነት ላይ ይመጣሉ ብለን እናምናለን።
መልካም። ምን መደረግ አለበት የሚለውን ለጊዜው ወደ ኋላ ላቆየው። ሌላውን ሰሞንኛ ክንውን የጦርነቱን አካሄድ በመገምገምም አቶ ነብዩ ጀመር አድርገውታል። የኢትዮጵያ መንግስት ከባይደን አስተዳደር ጋር የያዘውን ንግግር በጥንቃቄ መከታተላችሁን ቀደም ብዬ ባነሳሁት ጋዜጣዊ መግለጫችሁ ላይ ጠቅሳችሁ፣ ቀደም ሲል በኢትዮጵያ ላይ ብርቱ ጫና እያደረገች ነው በሚል የምትወነጅሏት ዩናይትድ ስቴትስ አሁን እንደ ቀድሞ ያን ያን ጫና መግፋት ከምትችልበት ቦታ አይደለችም። በመሆኑም ኢትዮጵያ ተገቢ ያልሆነ ላላችሁትና ጥቅሟንም የሚያሳጣ ፍትህ የሚነፈግበት ስምምነት ማድረግ የለባትም ስትሉ አጥብቃችሁ ትሞግታላችሁ። አንዳንዶች እንደሚሉት ምንም እንኳን ባይስማሙበት የተሻለ ሁኔታ ለመፍጠር እንደ አንድ መልካም ጅምር ለምን አይታይም ይላሉ። ያን ተቃርኖ እንዲመልሱልኝ ነው አቶ ነብዩ።
ይሄ የአሜሪካ ፕሬዚዳንት ኢትዮጵያን ጠቅላይ ሚኒስትር ደውሎ ማናገራቸው ጥሩ ጅማሬ ነው። ይሄም በኖ ሞር እንቅስቃሴ መሰረት አሜሪካ ኢትዮጵያን ታክብር፣ የኢትዮጵያን በዲሞክራሲ የተመረጠ መንግስት ታክብር፣ አጉል የሆነ ጣልቃ ገብነት ይቅር በሚል ነው። ከሰላሳ ከተማ በላይ በአንድ ቀን ሰልፍ ተደርጎ እስካሁን ይህን ያህል ፕሬሸር የተደረገው። ነገር ግን ኬንያን እየደወሉ ነበር የሚያናገሩ ስለ ኢትዮጵያ ጉዳይ። አሁን ቀጥታ ኢትዮጵያ ጋር ኢንጌጅድ መሆን ማናገር ጀምሯል። ይህ ማለት ደግሞ እጅ መጠምዘዙ የኢትዮጵያውያንን መንቀፍ መዝለፍ ከሆነ ጠቀሜታ የለውም። በዚህም አኳያ የኢትዮጵያ መንግስት እንደዚህ አይነቶቹን የኢምፔሪያሊስት አስተሳሰቦች የሚያዝናና ከሆነ ህዝብን ይበድላል። አሁን ለምሳሌ የበፊቱ የአፍሪካ ቀንድ ኢንቮይ ሰልፍመን ከስራቸው ለቀዋል። አዲስ የመጡት አምባሳደር ማክሰኞ ናሮ ወደ ኢትዮጵያ ይሄዳሉ ከምክትል ሚኒስትር ጋር። በዚህ ግን ለምሳሌ አራት አምስት ጥያቄዎች ለኢትዮጵያ መንግስት ያቀረቡት አለ። በሙሉ ኢትዮጵያ መንግስት ላይ ነው ያለው ጫና። አንድ ነገር ህወሓት እንደዚህ አድርግ ብለው የጠየቁት ነገር የለም። የአውሮፕላን መደብደብ ይቁም፣ እንደዚህ ይሁን፣ ቤሲክሊ ምንም ነገር አትስሩ፣ ህወሓትን መልሰው ይነሳ አይነት አነጋገር ነው ያለ። ይሄ ደግሞ በጣም አደገኛ ነው።
መልካም።
እንደዚህ አይነት አሰራር በሊቢያ ሲሰሩት፣ በሲሪያ ሲሰሩት፣ በተለያየ አገር እየሰሩ አገር ሲያፈርሱበት ስላየን የአሜሪካ ዜግነት ያለን እዚህ በመላ ዓለምም ያለን በሙሉ እንደዚህ አይነት ክፉ ድርጊት በጥቁር ህዝብ ላይ በአፍሪካ ላይ ሲደረግ አናይም፣ በኢትዮጵያም እንዲደገም አንፈቅድም።
መልካም።
ያ ሰንኪው
አቶ ነብዩ። ምን አይነት የስምምነት ጥረት ያስፈልጋል ወይም ጥሩ ነው የምትሉትን ኋላ ላይ እንመለስበታለን። አሁን አቶ ዮሐንስ የሚሆነውን ተከታይ ጥያቄ ላንሳ። አቶ ዮሐንስ፣ ዩናይትድ ስቴትስ በኢትዮጵያ ላይ ጫና ታደርጋለች የሚለውን አስተሳሰብ ከዚህ ቀደም እንደማትቀበሉ ገልጻችኋል። ተገቢ ግፊት አድርጋችሁ ነው የምታዩት። በአንጻሩ በሳምንቱ መጀመሪያ ፕሬዚዳንት ጆ ባይደን ጠቅላይ ሚኒስትር አብይ አህመድን ማነጋገራቸው፣ ቀደም ብዬ በጠቀስኩት ይፋ በተደረገው የአስተዳደሩ ወይም የዋይት ሀውስ ከፍተኛ ባለስልጣን ለጋዜጦች በወጣው መግለጫም ፕሬዚዳንት ባይደን የተናገሩት በአዎንታዊ የተወሰዱ ድርጊቶችንም ተከታትለዋል። የእናንተስ ምላሽ ምንድን ነው? እንዴት ተመለከታችሁት?
በጣም ጥሩ። ሁለት ነገር ላስቸግርህ ነው። ወደ ቅድም የተነሱት በጣም አድረስ መደረግ ስላለባቸው
ካቀረብኩልዎ ጥያቄ በፊት የሚሰጡን አስተያየት ግን ባጭሩ ያድርጉልኝ። ለአቶ ነብዩም ተመሳሳይ እድል እሰጣለሁ። ይቀጥሉ።
ትግራይ ላይ ከጥቅምት እስከ ሰኔ ድረስ የተደረገው አሁንም በምዕራብ ትግራይ የሚደረገው እልቂት ነው፣ ጄኖሳይድ ነው የተፈጸመው ትግራይ ላይ። ማለት የትምህርት ቤት መፍረሱ የሆስፒታል መፍረሱ እነዚህ በሁለተኛ ደረጃ የምንወስዳቸው ናቸው። ለኛ ትግራይ ላይ የተደረገው የቀረ የለም። ኤምኤስኤፍ 87% ትግራይ ውስጥ ያለ ክሊኒክና ሆስፒታል አውድ መውጣል ብለዋል። የኤርትራና የኢትዮጵያ ወታደሮች አማራ ኃይሎችን በዚህ ግን እሱ ከሞተው ሰው ጋር ከተፈጸመው ጀኖሳይድ ጋር ስናስተያየው በሁለተኛ ደረጃ ላይ የሚቀመጥ ነው። ለኛ ትግራይ ላይ ጀኖሳይድ ተፈጽሟል። አሁን ልክ የዛኛው ትግራይ ላይ የተፈጸመ ያልተፈጸመን ተረክ በአማራ ወይም ደግሞ በአፋር በመፍጠር ፖሲቲቭ ባላንስ ለመፍጠር የሚደረገው ነገር ትክክል አይመስለኝም። ቢሆንም እንኳ ግን አርጊመንቱ ጋር ላያይዘው ብዬ ነው። አሁን አቦይ ስብሐት የተያዙት የትግራይ ወታደሮች የትግራይ ኃይል ከትግራይ ወጥቶ አፋርና አማራ ሳይሄድ ነው የታሰሩት። እነሱ የቱ ጋር ሆነው ትእዛዝ ሰጥቶ ነው እንደዚህ ፈጽመዋል ተብሎ ወደ ክስ የሚቀርበው አነጋጋሪ ሊሆን ይችላል። ወይም ደግሞ ለአድማጮችን ስልጣን ፈልገው ነው የሚለው ነገር አይ ቲንክ ብዙም ውሃ የሚቋጥር አይመስለኝም። ምክንያቱም መጀመሪያውን ስልጣን አንፈልግም ብለው ወደ ትግራይ ሄደው ስለነበረ ማለት ነው። አሁን የተነሳው ላይ ከአሜሪካ ጋር የተደረገው አሜሪካ እስካሁን እያደረጉ ያሉት ኢንፋክት ያላደረጉት ነገርም ስላለ አነሳለሁ። እያደረጉ ያሉት ትግራይ ውስጥ የኢትዮጵያ መንግስት ህዝብ እንደ ህዝብ ረሃብን በሽታን እንደ ጦር መሳሪያ ተጠቅሞ እየገደለ ስለሆነ ይህንን ያቁም ነው እያለ ያሉት። መድኃኒት እንዳይገባ እህል እንዳይገባ ከልክሎ ሰው እየገደለ ስለሆነ ይህንን ያቁም ነው እያለ ያሉት። ይሄ በምንም መልኩ እጅ ማስገባት ወይም ደግሞ ጣልቃ ገብነት ብለን ብንወስደው የምንችል አይመስለኝም። ኢንፋክት ከዚህ በላይ ማድረግ የነበረባቸው አሜሪካም ሌሎችም የምዕራባውያኑ ሰው ሰብአዊ እርዳታ እየጠየቀ ሰው መድኃኒት እየጠየቀ በራሱ የራሴ በሚለው መንግስት ተዘግቶበት እንዲሞት ተፈርዶበት ሲያበቃ ማድረግ የለብህም ብለው ከዚህ በላይ ጫና ማድረግ ሲገባቸው በንግግር ላይ ብቻ የታጠረ በእርግጥ የአሜሪካው ለየት ያለ ነው። ከንግግር ታልፎ ወደ ተግባርም ገብቷል። ከአገዋ ማውጣት፣ ከሚሊኒየም ኮርፖሬሽን ማገድ የመሳሰሉትን እርምጃዎች እየተወሰደ ነው። ከዛ በላይ ግን መሄድ ይቻል ነበር፣ ምክንያቱም ሰው እየሞተ ስለሆነ። ሁለተኛው ለእኔ የማየው የፕሬዚዳንት ባይደን ከዶክተር አብይ ጋር መነጋገር የመጨረሻው ማስጠንቀቂያ ነው ነው የምወስደው። እኔ ደግሞ መጀመሪያ በውጭ ጉዳይ ሚኒስትራቸው ከዛ በልዩ ልዑኮቻቸው አነጋግረው አልሆን ሲላቸው ራሳቸው ያናግራሉ። ከዚህ በላይ እርምጃ ካልወሰዱ የኢትዮጵያ አካላት አሜሪካም ለተሻለ እርምጃ እንዲያዘጋጃት ያደረገችው ነው እንግድነት አለኝ። እንደተባለው ልዩ ልዑኩ 17 ጀምሮ በሚያደርጉት ጉዞ ደግሞ የሚያደርጉትን እናያለን ማለት ነው።
ባጭሩ የሚመልሱት ተከታይ ጥያቄ ላንሳለት ወደ አቶ ነብዩ ፈጥኜ መሄድ አለብኝ።
ስለ ጀነሳይድ
አቶ ነብዩ አቶ ዮሐንስ ተከታዩን ጥያቄ ይመልሱና ለእርሶም ተጨማሪ እድል ሰጥቶታለሁ። አቶ ዮሐንስ በአቶ ነብዩም በሌሎች የናቶ ነብዩን አይነት ሐሳብ በሚያራምዱ የዩናይትድ ስቴትስ አቋም የኢትዮጵያን ሉዓላዊነት የተጋፋ ለአንድ ወገን ያጋደለ ነው፣ ዩናይትድ ስቴትስ ተገቢ ያልሆነ ግፊት ነው ስታደርግ የነበረው እንቃወመዋለን ነው የሚሉት። ምንድነው አስተያየቶ?
አይ እንደውም በኔ እይታ አሉላ የአሜሪካ አካሄድ አይናፋር ነው። በኔ እይታ የትግራይ ኃይሎች ከትግራይ ወጥተው ደብረ ብርሃን ጣርማ በር አካባቢ ሲደርሱ በግልጽ ወጥተው ነው አዲስ አበባ እንድትገቡ አንፈልግም መመለስ አለባቸው ያሉ። ጣልቃ መግባት ከሆነ ከዚህ በላይ ጣልቃ መግባት የለም። የውስጥ ጦርነት እስከሆነ ድረስ አዲስ አበባ መግባት የለባችሁም ብሎ አቋም ይዞ ነው የቆሙት። ከዛ በኋላ ልክ የትግራይ አዲስ አበባ አትግቡ እንዳሉት ግን ኤርትራን መውጣት አለበት፣ የአማራ ኃይሎችን ከምዕራብ ትግራይ መውጣት አለበት የሚለውን ሀሳብ እያቀረቡ ነበር። ምክንያቱም አግባብ ስላልሆነ ማለት ነው።
አቶ ነብዩ እድሉን ለእርስዎ ልስጥ።
እሺ፣ አሁን ወንድሜ አቶ ዮሐንስ አሜሪካ ለዛ አባ ስራ ነው የምትሰሩት ያሉት፣ አንደኛ አቶ ጌታቸው ረዳ ራሱ አሜሪካ አዲስ አበባ ግቡ ብሎ ተናግሯል። ሁለተኛ የዙም ሚቲንጎች ሊክ ያደረጉ የአሜሪካ የባይደን የኦባማ አምባሳደሮች የመንግስት ግልበጣ ሲያሴሩ ሊክ የሆነ ቪዲዮ አይተናል። ከዛ በተጨማሪ ከዘጠኝ በላይ የሆኑ አካሎች በዋሽንግተን ዲሲ ፕሬስ ተሸጋጋሪ መንግስት ልናቋቁም ነው፣ አዲስ አበባ በሶስት ቀኑ ልንገባ የተባለ የአሜሪካ መንግስት እስከነ ሚዲያው እያጨበጨበ ሲደረግ ስላየን እንደዚህ አይነት ቀን እንደው አያስኬድም። ወደ ጀነሳይዱ ሊሄድና ህወሀት በስልጣን ላይ በነበረበት ጊዜ አንድ ጊዜ የውጭ ኢንቨስቲጌሽን አስገብቶ ፈቅዶም አያውቅም በዩናይትድ ኔሽንስ። በአሁኑ ጊዜ የዩናይትድ ኔሽንስ ራፖርተር ሂውማን ራይትስ ራፖርተር ኢንዲፔንደንት የሆነ ነፃ የሆነ ኢንቨስቲጌሽን በትግራይ ተደርጎ ጀነሳይድ የሚባል ሬፕ አዘ ዌፐን የሚባል እንደሌለ ትልቅ ሪፖርት ቀርቧል። ይሄም ደግሞ በፊት የነበረውን ጀነሳይድ የሚል የፒአር ካምፓኝ ውድቅ እንዲሆን አድርጎታል። ሌላው ያደረግነው ጥናት መሰረት ይሄ ጦርነት በኖቬምበር 3 2020 በተጀመረ በ24 ሰዓት ውስጥ ነው ዲጂታል ወያኔ የሚባለው ሃሽታግ ትግራይ ጀነሳይድ ብለው ይሄንን ቅስቀሳ የጀመሩት ናው ጀነሳይድ አለ ከተባለ ጀነሳይድ የተፈጠረው በማይካድራ ነው። እሱንም ያደረጉት ቲፒኤልኤፎች ናቸው። ጀነሳይድ አለ ከተባለ በጋልኮማ በአፋር 300 ሰው በአንድ ቀን ሲከተል 100 ህጻናቶች ከዛው በደሴ 100 ወጣቶች ተሰብስበው ሲጫፈጫፉ ሲገደሉ በየቦታው ጀነሳይድ ተፈጽሟል። ስለዚህ ይሄ በህዋሃትና በህዋት አጋጆች በኩል ራሱ እየገደለ እንደ ተገዳይ ራሱ እየዘረፈ እንደ ተዘረፈ ራሱ እየጠፈጠፈ አልቅሱልኝ የሚል ድምጽ ተቀባይነት የለው። ይሄን ነው አሁን እየተጋለጠ ያለው። ጀነሳይድ የሚለውን በመጠቀም የውጪ የአሜሪካ ኢንተርቬንሽን በሊቢያና በሶሪያ በኢራቅ እንደተደረገው አይነት ኢንተርቬንሽን ለማድረግ የሚደረጉ እንቅስቃሴዎች የኢትዮጵያ ህዝብ ብቻ ሳይሆን የአፍሪካ ህዝብ በሙሉ አይቶት በቃኝ ነው ሞር ብሎ ተነስቶ በአለም የጮኸበት ነው። ይሄም እንዲደረግ አንፈቅድም ሊሆንም አይችልም። ይሄ እንዲሰመርበት ፈልጋለሁ። አመሰግናለሁ።
አድማጮች ክርክሩ አልተቋጨም። በሌሎች በርካታ አነጋጋሪ ርዕሰ ጉዳዮች ዙሪያ ሁለቱ ተከራካሪዎች ያደረጉትን ክርክር ቀሪ ክፍል በመጪው ሳምንት ዝግጅቶቻችን እናቀርባለን። ተከታተሉ። ለአሁኑ ግን እንግዶቻችንን አቶ ዮሐንስ አብርሃንና አቶ ነብዩ አስፋውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።